የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ። የጋቢና ቪኦኤ ዝግጅታችንን ጀምረናል። ለዛሬ ምሽት ሳምንቱን ሙሉ ከተላለፉት መካከል ለምሽቱ ይሆናሉ ብለን የመረጥናቸውን ዝግጅቶች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ ብሬያችሁ ቆያለሁ። አብራችሁን ቆዩ። የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸው ናቸው የተባሉትን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ኃይል ፖሊስ መካከል የተፈጠረ ልዩነትም የለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው ይህንን ያሉት። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ላይ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙም ትኩረት ሰጥተው ተናግረዋል።
ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደርግላችሁ እወዳለሁ። የጸጥታ ስራ ዓለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም ዓለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለህ፣ የኦሮሚያ ፖሊስ ልትለው ትችላለህ፣ የደቡብ የትግራይ ፖሊስ ልትለው ትችላለህ። ስራው ግን አንድ ነው። ክልሉን አካባቢውን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን፣ ፌዴራልም የኛ ነው ብለን ነው ምና ለፌዴራል እኛ እገዛ እናደርጋለን፣ ፌዴራል ለእኛ እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው።
ኮሚሽነር አበራ አያይዘው በክልሉ ልዩ ኃይል ፖሊስ በነባሩና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል።
የአማራ ልዩ ኃይልና አማራ አንድ ናቸው። አሁን የመጣ ልዩ ኃይል የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልእኮ ያለው ፖሊስ የለም። የፖሊስ ተልእኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው። ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም።
ሰኔ 15 ቀን 2011 ዓ.ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል።
የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል ያማራ ሷደር ወደ 218 የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ትርጣሬ ነው ያለን ለይተን አስቀምጠናል በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል ከዚህ ውስጥ 105 የሚሆኑት ደግሞ በተወሰነ መንገድ ከሌሎች በለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁን ምርመራ ቀጥለናል ይሄ ማለት 105ቱ ሁሉ ወንጀለኛ ነው ማለት አይደለም ታቃላችሁ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ ማጣራት ቀጥሏል አብዛኛው ሰው ይሄ ተያዘው በለቱ ነው በእነሱ አብዛኛውም ደግሞ በራሱ ነው እጁን ይሰጠ ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ ከፍ አይሆን ነበር ስለዚህ ያያያዙ ሂደት ህጋዊ ነው በቂ ትርጣሬ ያለባቸው ናቸው የተያዙት እንደ ትናንት ነው ጨለማ ቤት የለም እንደ ትናንት ነው ብቻን መታሰር የለም ወንድሞቻችን ናቸው ሳስተው ሊሆን ይችላል ተሳስተዋል
በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማሃኝ የሚከተለውን ነው ያሉት
እንደሚባለውና አንዳንድ ያስተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም ምንም አይነት ክፍፍል የለም በአመራሩ መካከል በአሁኑ ሰዓት ከላይ እስከታች ያመራር መናበብ አለ ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው ባላማ ምንም ልዩነት የለም አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው
በመጨረሻ ማቶ አሰማኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የሥራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የሥራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
አስቴርን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን እንለፍ ለሙዚቀኝነት ብዙም ክብር ከመይሰጥ ማህበረሰብ መውጣቷን የምትናገር ዋንርሊያ አባላ በቅርቡ በአኝዋክ የተጫወተቻቸው ሙዚቃዎች መልካም ምላሽ ያስገኙላት ነው ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጻጾችን ለመንቀስ እንደምትጠቀምበትም ትገልጻለች የሷና መሰል ወጣቶች የሙዚቃ ዓለም ጥረቶችም ፈተና የሞላበት እንደሆነ ታነሳለች ጋምቤላ የተወለደችውና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችው ዋን ሪያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም አንስታለች ቆይታቸው የሚጀምረው ማህበረሰቧ የሚያወግዘውን የሙዚቀኝነት የሥራ ዘርፍ ለምን እንደመረጠች በመታብራራበት ነው
እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት ያለኝና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳኩቼ መናገር አልችልም ብዬ ነው የማስበው ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜትና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል ብዬ ነው የማስበው እና ለዛ ነው የገባው
አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው ለምን እነዚህ ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ
ታውልጂ ያደኩበት አካባቢ ነው ይሄ ሁሉ እንዳስተላለፍ ያስገደረኝ እኔ እየሄድኩበት ያለው መንገድ ለኔ እየጠቀመኝ ሆነ ስለታየኝ ነው እነሱ ደግሞ እየጠቀማቸው አይደለም ለምሳሌ አሁን ያለ ድሜ ጋብቻ የሚለው ላይ እንሰደው በኔ አካባቢ አሁን ብዙ ሰዎች ያለ ድሜያቸውን የሚያገቡት ልጅም የወልዱት ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ትሆናለ ለቤተሰብ ማለት ነው ስለ ፍቅር ምናምን ያ ሁሉ ነገር ይመጣል እኔ ሁሉም ነገር ጊዜ ያለው ብዬ ነው የማስበው በብዛት ማለት ነው ከሌሎቹ ራሳትን መሳሰል ስትቀር ትንሽ ከበድ ይላል በሌላ መንገድ ልትታይ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው የማስበው ብዙ ሰውን ትክክለኛ መንገድ እንዲከተል ቢመርጥ ጥሩ ነው ብዬ አስተላልፈው በእንደዚህ አይነት መንገድ
በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል?
ቤቶ ነው።
ይዘቱን ንገሪን። ስለምንድን ነው ዘፈኑ? ባኛዋክኛ ነው የተዘፈነው አይደል?
አዎ፣ እሱ ባኛዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ፣ ለማህበሬ ነው በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ እኔ ያድጌበት ተወልጄበት ያደግኩበት ቦታ ኢዝ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለህ። እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይዘልቁም። የሆነ ነገር በቃ ቾክሎ ወይ አቋራጭ መንገድ ተጠቅሞ ለብርም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋር ለብር ብለው እየሄዱ ራሳቸውን ለማይሆን ነገር ያጋልጣሉ። እና ብዙ ጊዜ ዲያሪ ጽፍ ነበር። በዙሪያ የተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር የሞከርኩበት ዘፈን ነው። እና ኒሮፓ ታክዶ ነው የሚለው። እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩን አምኖ ለገንዘብ ብሎ አቋራጭ መንገድ መጠቀም እንደሌለበት ነው የምመክረው እዛ ላይ። ሁለተኛ ደግሞ ፍቅርን በገንዘብ አይገዛም። እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካፍ ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት። እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ስነግራቸው በጣም ነው የሚወዱት ብዬ አስባለሁ።
ተወልደሽ ያደግሽው ጋምቤላ ነው አይደል?
አዎ፣ ጋምቤላ ነው።
ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጥኦ ያላቸው ወጣቶች አሉ እና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድን ነው?
ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። እኔ ከኔ ጋር ሲሰሩ የነበረውም በጣም ብዙ አሉ እና ያለው ችግር ያው ጋምቤላው በብዛት ከዩት በስተቀር ሌሎቹ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንደ አጢያት ነገር የሚቆጠርበት እንትን አለ። በእኛ በሰፊው ዘፋኝ ከሆንክ እንደ ዱርዬም ልትቆጠርም ትችላለን። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ሰፖርት እናደርግሻለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ እኔ አሁን ሴት ነኝ። እኔ ባሳለፍኳቸው ኤክስፒሪየንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን መሀል ላይ ስንገናኝ ላይክ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው እና በእርግጥ ታለንትድ ብትሆንም ራስን ወይም ሊናክ መሸጥ እንደሌለብህ ብክ ነው የማስበው። በእኔ መንገድ አሁን እንደዛ ነው የማስበው።
በጣም አመሰግናለሁ አንድሪያ። ከመለያየታችን በፊት አኛዋክኛ በዚሁ መማር መጀመር ይኖርብኛል ብዬ አስባለሁ። ስንብት
ትክክል
ሳሁን እንዴት አድርገሽ ነው የምትሰናበችው? መልካም ጊዜ መልካም ቆይታ ለማለት
ቤሩ ነበያ ግጥቁጫ መዋጣ
ቤሩ ነበያ
መልካም ጊዜ ቤሩ ነበያ።
በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎች እንገናኛለን። መልካም ጊዜ።
አመሰግናለሁ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስድን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች።
አቶ ቹቹ አለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት የአጭርና የረዥም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ቹቹ። ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የሕግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የሕግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በሕግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በሕግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ሕግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው የመጣው። ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በይሉንታ ማለፍ ነው። አንዱ ከሕግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የሕግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል፣ ግን ለማን የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝተዋል ወይ? ጥፋት በፈጸመ ጊዜ ይህ በሕጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌዋለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትን የመንግስትና የጸጥታ አካላት ይመስለኛል እና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ የለም።
የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
በወታደር ሰላም ብናስከብር፣ የህዝቡ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ፣ እርግጥ አንዱ የልማት ጥያቄ ነው የህዝብ ጥያቄ፣ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይህ ምንድን ነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ ምንገባ ይመስለኛል። ከፌዴራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያደርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉን ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም ነገር ሲነሳ በሌሎቹ ላይ ተቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መሆን መቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስድን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰይድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል።
የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሪየስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት 8 ወረዳዎች ያካቱ እንቅስቃሴ ያድርጓል። በ33 ቀበሌዎች ላይ አርፏል። ያረፈበት መሬትም እንደዚህ ወደ 6705 ሄክታር ነው። አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ የአካባቢውም ባለሙያዎች እና አመራሮች የመደናገጥ ፈጥሮ ነበረ። ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው 2 ቦታዎች ተለይተዋል። አምባሰል 05 ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረተሰቡ የግንዛቤ መፍጠር ነው። አሁን መጀመሪያ ሲመጣ ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ፣ መሬቱን ይሰረስራል ወይ የሚለውን ነገር የት ነው ያረፍት የሚለውን የመለየት ስራ እንዲሰራ እያደረግ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ 15 ጀምሮ በ84 ቀበሌዎች ላይ ያንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል።
የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶ አደሩ እየመከር ነው ያለ፣ ወደ ተግባርም እየገባን ያለ ነው። በመጨረሻ ባለን መልጫ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፑሌሽኑ ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን፣ የመልጫ መሳሪያ ጥገናና አቅርቦቱን መሰል ስራዎችን እያከናወን ነው ያለ ነው።
ከሶስት አመታት በፊት በዞኑ 2 ቀበሌዎች ላይ የአንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካም በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ።
የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰብል ሳይገባና ሰብል መመገብ ሳይደር ነው በጥሩ ርብርብ ባለበት ቦታ ላይ ያስቀረ ነው።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በ9 ወረዳዎች ውስጥ የአንበጣ መንጋ መከሰቱን ያመለከቱኝ ደግሞ የዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳግርቶ ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው 0.25 ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ 0.75 ሄክታር ማሽላ 25% ጉዳት ደርሶበታል። በአሁኑ ሰዓት የአንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው።
ማለዳ ላይ ተባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጫ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከተባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለ።
የአንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴዎስ ሰላተው፣
አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደ እኛ በሶማሌ ላንድ በኩል አድርጎ እንዲሻገር ያደረገው።
በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል።
ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን ተፈልፍሎ የሚወጣው የአንበጣ ኩብኩባ እስከ 5ኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም። ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል።
ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ
ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል።
ስራ ደበበ ባላለው እዚህ የመጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች ልቦለድ ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ በሚባሉ መጽሐፎች ስዕላዊ ልቦለድ ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት። እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያዊ ጀግና የኢትዮጵያን you know history እና mythology የሚጠቀም የኛን ቫልዩ የሚያሳይ አዲስ ፈጠራ ጀምበር በሚባል ካራክተር ጀምበረናል። የምናየው ጀምበር አሁን ጀምበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀምበር። ጀምበር አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ ያለ የሆነ ነገር ያገኛል እና ህይወቱን ይቀይራል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ እና ብዙ የተለያዩ ነገሮች ይሰጠዋል እና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። Again, as I told you, እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን is very, very positive. And much more እንትን የሆነ ቢ ሪአክሽን የወላጆች እና እንትን ሪአክሽን ነው ትንሽ ሬዘርቬሽን ያለው እንጂ በወጣቱ they really, really love it. ወላጆቹ they have reservation. ያዩትና ይህን ያልተለመደ ነገር ልጆቹን ይወስዷቸዋል።
መንፈስ ያለው ሁኔታ ነው። መለቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሎ የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑ ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት ነው እና ይሄንን የእነሱን ይሄ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው፣ እንዴት እንደጻፈው ጽሁፎቹን ነው የወደድኩት።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካል የሆኑ ወይ እንትኖችን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላ ቦታ ለመድረስ
አድማጮች ፕሮግራማችን ተጠናቋል። አብራችሁ ያመሸው ጽዮን ግርማ ነበርኩ። አብራችሁን ስለነበራችሁ በጣም እናመሰግናለን። አስተያየቶቻችሁን አካፍሉን። @ቪኦኤአምሃሪክ የፌስቡክ ገጻችን ነው። #ቪኦኤአምሃሪክ ደግሞ የትዊተር ገጻችን ነው። ተጠቀሙና አስተያየቶቻችሁን አካፍሉን፣ አጋሩን፣ ተነጋገሩ፣ ተወያዩ። መልካም ምሽት።
መልኩን